ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥቅምት 7 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ለመሆኑ የግንጠላና የጥበትን አባዜ ማን ነው ሲያሰራጭ ከረመው? ማንስ ካድዮችን ሰብስቦ ህዋሃት የሚባል ጉድ በናቅፋ መስርቶ ወደ ደደቢት አስገባ? ማን ከወያኔ ጋር ሆኖ ይሃፓን ወቅቶ ከትግራይ ለማስወጣት ተረባረበ? ኤርትራ የኢትዮጵያ ቀኝ ግዛት ናት አላላችሁም በሚል ማንስ ይሃፓን ጠምዶ በጠላትነት ፈርጆ አጠቃ? እውነት ላይሰረስ ቅጥፈት ቀን ተቀን በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሀተታ ነው። ከዚያም
ልብ በሉ፣ እነኙ ሰዎች እነኙ ሊቆች እነኙ የኦሮሞ ህዝብ ተቆርቋሪ ነንባዮች አማራ ጡት ቆራጭ ነው፣ በቆንጮራ አንገቱን ቁረጡት እያለ በሶሻል ሚዲያ ሲቀሰቅስና ሲሰብክ እንዳልነበረ፣ አሁን በየትኛው የሃይማኖት አባት ተጠምቀው ነው ህዝብ እርስ በርሱ እንዳይጫረስ ስጋታቸው ነው።
ሰሞኑን በውጭ ሀገር ያሉ የወያኔ ጥቅም አስጠባቂዎች በህዝብ ትግል ላይ ውዥንብር በመንዛት ላይ ናቸው። በተለይ የሰፊው የኦሮሞ ህዝብ የትግል አንድነት እንዳይጠናከር የኦህዴድ ተወካይ ካድሬዎች የሚያደርጉት ከንቱ ልፋትን አስመልክቶ የቀረበ ሰፊ ትንተና አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ሰኞ ጥቅምት 6 ቀን በተለያዩ ከተሞች የተቃውሞ ሰልፎች ተደርገዋል። ሰልፎቹ ከተደረጉባቸው ከተሞች መካከል በደሌ፣ ሻምቡ፣ ደንጎሮ፣ መቱ፣ ጊምቢ፣ ፍቼና አዳማ ይገኙበታል። ሰሞኑን በተለያዩ ከተሞች ሲካሄዱ የነበሩ ሰልፎች ያቀነቀኗቸው የነበሩ መፈክሮች በአብዛኛው የወያኔን አገዛዝ የሚያወግዙ፣ መብትና ነጻነት እንዲከበር እንዲሁም የፖለቲካ እስረኞች እንዲፈቱ የሚጠይቁ ናቸው። አንዳንድ የህዝብ ጠበቃነን የሚሉ ወገኖች በማን እንደተጠራ ግልጽ አይደለም በሚል ምክንያት ሰልፉን ለማደናቀፍ ያደረጉት ያሉት ሙከራዎች ብዙዎችን አስገርሟል ተብሏል። ፍሪደም ሃውስ የተባለው ተቋም ሰኞ ጥቅምት 6 ቀን 2010 ዓ.ም ተመረጠ ባሰፈረው ዘገባ የአሜሪካን ምክር ቤት አባላት በወያኔ የይምሰል ማስፈራሪያ ሳይታለሉ ረጅም ጊዜ ያሰናዱትን የውሳኔ ረቂቅ ለማሳለፍ ጥረት ማድረግ አለባቸው ብሏል። በሀገሪቱ ውስጥ የዜጎች የሰብአዊ መብት እንዲከበርና ሁሉም በእኩልነት የሚሳተፍበት የፖለቲካ ስርዓት እውን እንዲሆን የሚጠይቁ HR 28 በሚል ስም የሚታወቀው ረቂቅ ውሳኔ ከሁለቱ ምክር ቤቶች ቢያንስ 71 ድጋፍ የነበረው ሲሆን ለማለፍ ከፍተኛ እድል ነበረው። ይሁን እንጂ ውሳኔውን የሚያሳልፍ ከሆነ የወያኔ አገዛዝ በምስራቅ አፍሪካና በሌሎች ቦታዎች በሚደረጉ የጸረ ሽብር ተግባር ላይ ተባባሪ አልሆንም የሚል ማስፈራሪያ ማስጠንቀቂያ በመስጠቱ ውሳኔው ላልተወሰነ ጊዜ እንዲቆይ ተደርጓል ተብሏል። የወያኔ አገዛዝ ካለፈው አመት ጥር ወር ጀምሮ በአሜሪካ አገር የሎቢ ተቋም በመቅጠር የምክር ቤቱን አባላት አቋም ለማስቀየር ከፍተኛ ጥረት ሲያደርግ የቆየ መሆኑና በሎቢ ጥረት ብቻ ረቂቅ ውሳኔውን እንዳያልፍ አድርግ ያለው ብሎ ሲፎክር መቆየቱ የሚታወቅ ነው። ይሁን እንጂ የሎቢውን ተጽዕኖ ተቋሙ እንደገና ያንሰራራው ረቂቅ ውሳኔ የብዙዎችን የምክር ቤት አባላት ድምጽ በማግኘት ማለፉ ያስደነገጠው የወያኔ የመጨረሻ ካርዱን መምዘዝ በጸረ ሽብር ተግባር አልተባበረም የሚል መልእክት አስተላልፏል። የያን አገዛዝ በህዝቡ ላይ ጭፍጨፋና አፈና ሲያካሂድ አይን ዘግቶ ማለፍ ያ ከአሜሪካ መንግስት በኩል የሚጠበቅ እርምጃ ባለመሆኑ ይህን ውሳኔ ለማሳለፍ የምክር ቤት አባላቱ ጠበቅ ያለ እርምጃ መውሰድ ይኖርባቸዋል በማለት ተቋሙ አሳስቧል። በኢትዮጵያ ውስጥ ያለው የኢንተርኔት አገልግሎት ከአንዳንድ አካባቢ አገሮች ጋር ሲወዳደር ዋጋው ከፍተኛና አስተማማኝ አለመሆኑን አንድ የቢቢሲ ዘገባ አጋለጠ። በኢትዮ ቴሌኮም የሚሰጠውን ኢንተርኔት አገልግሎት በተለይ ከኬንያ፣ ከታንዛኒያና ከግብጽ ጋር ያወዳደረው ዘገባ በሀገራችን የሚሰጠው የኢንተርኔት አገልግሎት በዋጋ ደረጃ ከፍ ያለ ወጥነት የሌለው ማለትም በአንድ ወቅት ዘለግ የሚል በሌላ ወቅት ባጭሩ የሚያልቅ በሞኖፖሊ የሚሰራና ተወዳዳሪዎች የሌሉት መሆኑን ገልጿል። ከኢትዮጵያ ጋር ሲወዳደር በኬንያ፣ በታንዛኒያ ፈጣን የሆነ አገልግሎት በርካሽ ዋጋ የሚገኝ መሆኑን ዘገባው በዝርዝር አስቀምጧል። ለምሳሌ በአምስት ብር የኢትዮጵያ ኢንተርኔት አገልግሎት አንዳንድ ጊዜ ረጅም ደቂቃዎች ሲኖሩት አንዳንድ ጊዜ በአጭር ጊዜ የሚያልቅ መሆኑን አውስቷል። በብዙ ሀገሮች የኢንተርኔት አገልግሎት የሚሰጡ በርካታ ተቋሞች መኖራቸውና በመካከላቸው ውድድር መኖሩ በዝቅተኛ ዋጋ ጥራት ያለው የኢንተርኔት አገልግሎት ማግኘት ሲቻል፣ በኢትዮጵያ ግን የኢትዮጵያ ቴሌኮም በሞኖፖሊ ይዞት ቆይቷል ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በሳህል አካባቢ አክራሪዎችን ጥቃት ለመቋቋም የተሰማራውን 5000 አባላት የሚገኝበትን የሰላም አስከባሪ ጦር ማጠናከር ያስፈልጋል ብለዋል። በአካባቢው ያለውን ሁኔታውን በግንዛቤ ወስዶ አስቸኳይ እርምጃ ካልተወሰደ ከጊዜ ወደ ጊዜ ወደ ታች እየወረደ የመጣው የሳህል የጸጥታ ሁኔታ ይበልጥ ሊበላሽ ይችላል በማለት ያላቸውን ስጋት ገልጸዋል። የሰላም አስከባሪውን ጦር ለማጠናከር መስራቾቹ 5 ሀገሮች ማሊ፣ ሞሪታኒያ፣ ኒጀር፣ ቡርኪና ፋሶና ቻድ ኃላፊነት ቢኖርባቸውም ከተመድ አባል ሀገሮች ተጨማሪ እርዳታ የሚያስፈልግ መሆኑን ዋና ጸሐፊው ጠቁመዋል። እሁድ ጥቅምት 5 ቀን በቱኒዚያ ባህረ ሰላጤ አካባቢ አንድ የቱኒዚያ ባህር ኃይል መርከብ ስደተኞችን ጭኖ ወደ አውሮፓ ከመያመራ የእንጨት ጀልባ ጋር በመጋጨቱ 25 ስደተኞች የሞቱ መሆናቸውን የቱኒዚያ ባለስልጣኖች ገልጸዋል። ጀልባዋ ላይ ከነበሩ ስደተኞች መካከል የ38ቱ ህይወት የተረፈ ሲሆን ቁጥራቸው ያልታወቀ ሰዎች እስካሁን መድረሻቸው ያልታወቀ መሆኑ ታውቋል። ከቱኒዚያ ወደ ጣሊያን የሚጓዙ ስደተኞች ቁጥር እየጨመረ ሲሆን ባለፈው ወር ብቻ ከ1400 በላይ የሆኑ ቱኒዚያውያን ጣሊያን መግባታቸው ይታወቃል። የአደጋው መንስኤ በመጣራት ላይ ነው ተብሏል።
ለዛሬ ያጠናቀርነው ዜና በዚሁ ይጠቃለላል።
Joy al-qam, ushir al-natwa. Hamam.
እውነት ላይ ሰረዝ ከትፈት ቀን ተቀን በሀገራችን በኢትዮጵያ ላይ ይህ ነው የማይባል በደልና ጉዳት ያደረሱ ኃይሎችና ቡድኖችን ግለሰቦችና ባዕዳንን የምንረሳ ሳይሆን ከትውልድ ወደ ትውልድ ጸያፍ ታሪካቸውን እያስተላለፍን እንዳይረሱ የምናደርጋቸው ናቸው። በጣሊያን ጊዜ የነበሩ ባንዶችን አጼው ቢያቅፏቸውም ባንዳነታቸውን ሊፈቁላቸው አልቻሉም። ባንጻሩ አርበኞቹ እነሆ እስከዛሬ ሞገሳሉ፣ ጀግንነታቸው ይወሳል፣ ይዘከራሉ። የደርግ መንጋ ወንጀሉን ደብቆና ከወያኔ ጋር ተባብሮ አዲስ ታሪክ ሊጽፍ ቢቃጣም የከረፋ ታሪኩ ከትውልድ ሊደበቅ እንዳልቻለ ሁላችንም መስክር ነን። እንዳይረሳም እንዳይሸፈንም የምንታገለው ነው። ሐሰተኛው ወያኔ ቁንጮ ዋሾ ስብሐት ነጋ ነጋጠባ የሚዋሻውንም በማጋለጥ ምንኛ ወያኔ አገር እንደጎዳና ህዝብን እንደፈጀ እየፈጀም እንዳለ ስናጋለጥ ቆይተናል። ባለፈው ሰሞን የሻቢያው መሪ ኢሳያስ አፈወርቂ ኢትዮጵያ ላይ ያደረሰውንና ያደረሰ ያለውንም ጥቃት በሌላ መንገድ ሊያቀርብ በአደባባይ ሞክሯል። ከወያኔ የተለየው ነኝ በማለት ወያኔ በብሔረሰብ ደረጃ ኢትዮጵያን ከፋፍሎ ክልል በሚል ሲያዋቀር የእርምጃ ኢትዮጵያን ያፈርሳል ብዬ ተቃውሚያቸው አያገባህም ተባልኩ፣ እነሆም አገሪቷ በጎሳ ጦርነት ልትፈርስ ነው ሲል ተደምጧል። ህዝባችን አሁን የሚያካሄደው ትግል የጎሳና የጎጥ ሳይሆን የኢትዮጵያና የኢትዮጵያዊነት መሆኑንም ዛሬም ሊክድ እየሞከረ መሆኑን በዚሁ ራሱን አጋልጧል። ኢታይንስቲ በ1983 ዓ.ም ወያኔን አጅቦ አዲስ አበባ የገባውን የሻቢያ ጦር የመራው ኢሳያስ ለኢትዮጵያ አዝኖና ተቆርቆሮ ከወያኔ ሲጣላና ሲከራከር ተጨፈኑ ላሞኛችሁ መነር ለቆ መጭ ሲል ነው ጉዳዩ። ለመሆኑ የግንጠላና የጥበትን አባዜ ማን ነው ሲያሰራጨ ከረመው? ማንስ ካዲዎችን ሰብስቦ ህዋሃት የሚባል ጉድ በናቅፋ መስርቶ ወደ ደደቢት አስገባ? ማን ከወያኔ ጋር ሆኖ ይሃፓን ወቅቶ ከትግራይ ለማስወጣት ተረባረበ? ኤርትራ የኢትዮጵያ ቅኝ ግዛት ናት አላላችሁም በሚል ማንስ ይሃፓን ጠምዶ በጠላትነት ፈርጆ አጠቃ? ማን ነው ስነሌን ጮለታ የደርግ ሎሌዎች ሲሰደዱ ከሞቃዲሾና ከሱዳን ሰብስቦ እንደገና ኦነግ የሚልን ቡድን ነፍስ ዘርቶ ያሰማራ? ወያኔና በእነዚህ ጉዶች መሐልስ ህብረትን ማን ፈጠረ? ስንቀጥል ደግሞ ማን ነው ኦነግን ከደማዚን ሱዳን እጁን ይዞ ወደ አሶሳ አዝልቆ አማሮችን አብዛኛው የጎጃም ተወላጆችን በግፍ የፈጀውና ያስፈጀው? ሻቢያ ነው። ይህን ወንጀል በጀብድ ደረጃ ወስዶም ኦነግን የመራውና ያጀበው የሻቢያ መኮንን በሰፊው በመጽሔትና በሬዲዮ ከአስመራ የገለጸውንም አዳምጠናል። ፍትህ ያጣ የአማራ ደም እስከ ዛሬ ይጮሃልና ሻቢያም ኦነግም ሌላ ቢለፍፉ የሚረሳ አይሆንም። ሻቢያ ግንጠላን በወያኔ ድጋፍ አካሂዶ ነፃ ነኝ ካለስ በኋላ ምን ሰራ? በጸረ ኢትዮጵያዊነቱ ቀጠለ ወይስ ታርቆና ታርሞ አገራችንን የሚጠቅም ሥራ ሲሰራ ታየ? የዚህ መልሱ ለማንም ድብቅ አይደለም። ኢትዮጵያዊ የሆኑ እንቅስቃሴዎች የተሰማሩበትን ጸረ ወያኔ ትግል ማደናቀፉን ቀጠለ። በወያኔ ተባባሪነት በአዲስ አበባ ለኢትዮጵያ ያደሩ ያላቸውን ኤርትራውያን ገደለ፣ ወደ አስመራም አፍኖ ወሰደ። ኦነግና ወያኔን አግባብቶ የዘር ክፍፍሉ ሥርዓት እንዲደረጅ ጣረ። ለኢትዮጵያ የመቶ ዓመት የቤት ሥራ ሰጠናት ብሎ ደነፋ። መለስ ከኦነጎች ጋር ሲጋጭም የሻቢያ ተወካይና የዛሬ ተቃዋሚ ኃይሌ መርቆሪዮስ ሌንጮለታና ዲማነጎን ወስዶ ከመለስ ዜናዊ አሰነባበተ። ግለሰቦቹም ከመለስ ጋር ያዞምባ ተረጫጭተው በብዙ ሺህ የሚቆጠሩትን አባሎቻቸውን በነስያ ብርሃ አስይዘው ፈረጠጡ። እነሆ ዛሬም እነዚህ ግለሰቦች ከወያኔ ጋር ሊተቃቀፉ ደፋቀና እያሉ ናቸው። ሻቢያ ራሳቸውን የአርበኞች ግንባር ያሉትን ቀይዶና ነጥሎ አስቀምጦ ሌሎቹን ብሔረተኞች ግን ሙሉ ትብብር መስጠቱን የምናቀው ነው። ግን አልሆነለትም። የኢትዮጵያ ድርጅቶች ህብረት ጥረትንም ራሳቸውን ቅንጅት ብለው በአሜሪካ በነበሩ ዛሬ ከትግሉ መድረክ ከራቁ ጅል ፖለቲከኞች ጋር ሆኖ ገንጣዮች የበላይነት የሚይዙበትን ትብብር ለዲሞክራሲ የሚባለውን ራሱን እንኳ ኢትዮጵያ ማለትን ያልደፈረ ስብስብ መሰረተ። በቦታው የተገኘው የኢሳያስ ዋና አማካሪ ግለሰብ መሆኑም የተጋለጠ ነው። ትብብር ለዲሞክራሲ ማንንም ከውጭ ሳይነካው በራሱ ፈራረሰ። ነጻ ድርጅት ሆነው ሊንቀሳቀሱ የሞከሩትን የአርበኞች ግንባር በጥብቅ ቁጥጥር አስገብቶ አማራና አፈንጋጭ ያላቸውንና ቀድሞ የኢሃፓ ባል የነበረውን ጌታቸው ተስፋዬን አስሮና ደብድቦ ገደለ። ነኮሎኔል ታደሰንም ደብዛቸውን አጠፋ። የአርበኞች ግንባር ገደለው ማለትም ይቻላል። በአንድ በኩል የኦሮሞ ግንባርን አንጃ ባንጃ ቢያደርገውም በሌላ በኩል ደግሞ በኢትዮጵያዊነት ህብረት ሊፈጠር እንዳይችል ምንም አባልና ሚዛን የሌላቸውን ቡድኖች በጎጥ ደረጃ አሰማራ። ሲዳማ፣ ቤኒሻንጉል፣ የአማራ እንቅስቃሴ፣ የኦሮሞ ይህ ያ፣ የኦጋዴን፣ የአፋር በሚል ሰነጣጥቆ አቆመ። አንዳቸውም በወያኔ ላይ ይህ ነው የሚባል ጥቃት እንዳያደርሱም ዘይዶ ተከላከለ። ወያኔ በበኩሉ አዲስ አበባና ትግራይ ያሰፈራቸውን የሻዕቢያ ተቃዋሚዎች ከፋፍሎና አቅም ነስቶ እስካሁን አቆይቶለታል። የሁለቱ ኃይሎች ውስጣዊና ዘላቂ መጠቃቀም መለስተኛ ግጭታቸው የሚያልፍ መሆኑን ያልተረዳ የለም። ሻዕቢያ በቀጣይነት የሰራው ካለ ኢትዮጵያ ያሉ አገር ወዳድ ኃይሎችን ማዳከምና የራሱን ቅጥረኞች አሊያም ጸረ ኢትዮጵያ ኃይሎች መኮልኮል ነው። ሻዕቢያ የወያኔን ጸረ አማራነት በሰፊው የሚጋራ ለመሆኑ ክርክር የሚጠይቅ አይደለም። አንዳንድ ጥራዝ ነጠቆች ግንጠላና ጥበትን ሲታገል ስንት መከራና ፍዳ ያየውን ኢሃፓን ከሻዕቢያ ሊያቆራኙት የቅጥፈት ታሪክ ቢጎነጉኑም ሻዕቢያና ድርጅቱ አተካራ የተያያዙት ገና ከመጀመሪያው ድርጅቱ ሻዕቢያ የጠየቀውን የቅኝ ግዛትነት ስያሜ አልቀበልምና ኢታሪካዊ ነው በማለቱ ነው። ከሦስት መቶ ገጽ በላይ መጽሐፍ ጽፎ የሻዕቢያን አቋም የደገፈው መለስ ዜናዊ እንጂ ኢሃፓ አልነበረም። ገና ከመነሻው ሻዕቢያም ድርጅቱን በአማራ ትምክተኝነት ፈርጆ ከወያኔ ጋር በማበር አጥቅቶታል። በ1983 ወያኔ ለስልጣን የደረሰውም ኢሃፓን ከሱዳንና ሻዕቢያ ጋር ተስማምቶና አጥቅቶ መሆኑን የሚረሳ የለም። ዛሬስ ቢሆን ሻዕቢያ ሐቀኛ የኢትዮጵያ ድርጅቶችን እየረዳ ነው ወይስ ለማደናቀፍ በየፈርጁ እየጣረ? በጎንደር ብረት ያነሳውንም ዜጋ በቁጥጥሩ ለማስገባት በሰርጎ ገብ ሞክሮ በቃፍቲያው ውድቀት እንደታየው አልከሸፈበትም። ሻዕቢያ ለኢትዮጵያና ሕዝቧ ያለውን ጥላቻ አዘል አቋም ትቶ በወዳጅነትና በቀና መንፈስ ሊተካ ቢጥር ዛሬ ችግር የሆኑት ጉዳዮች፣ ቁርሾች ሁሉ ሊወገዱ እንደሚችሉ ግልጽ ነው። የኢትዮጵያ ሕዝብ ወይም እነሱ ማለት እንደሚቀናቸው አማራው ሕዝብ የኤርትራን ሕዝብ ሊያጠፋ የሚፈልግ አይደለም። እንዲያውም አንድ ነን ለምን እንለያይ ባይ ነው። የልዩነትና የጥላቻን ከበሮ ሲደልቁ የባጁትና አሁንም የሚጎስሙት እነ ሻዕቢያና ጭፍሮቹ ናቸው። ለዚህ ነው ኢሳያስ ለኢትዮጵያ አዛኝ ቅቤ አንጓች ሊሆን ሲቃጣ ሊዋጥልን ያልቻለው። ያኔ በ83 በነበረው የኃይል አሰላለፍ ኢትዮጵያን ገነጣጥሎ ማዳከምና ኤርትራን መጥቀም የወያኔም የሻዕቢያም እቅድ ነበር። በነበረው የኃይል አሰላለፍ ደግሞ ኢሳያስ የተቃወመውን መለስ ደፍሮ በሥራ የማዋል አቅምም ፍላጎትም እንዳልነበረው እናውቃለን። ታሪካቸውን መደበቅ የሚገደዱ ክፍሎች ታሪካቸው መጥፎ መሆኑን ተገንዝበዋል ማለት ነው። ከዚህ የሚገኝ ብዙ እርጋታ የለም። የሰሩትን ስህተት፣ ያደረሱትን ጉዳት ማመን መቀበላቸውና ይቅርታ መጠየቃቸው ነው ዋናው ቁም ነገር። የደርጉ ወንጀለኛ ሻለቆችና ኮሎኔሎች ታሪካቸውን ክደውና ሰለባቸውን በድፍረት ከሰው የጻፉትንና የለፈፉትን አንበናል ሰምተናል። በመገናኛ ብዙሃንና ወያኔ ፈቅዶ ደግፎ በሚያሳትምላቸው መጽሐፍ አማካይነት የሐሰት ታሪክ ሲለፈፉ ታዘበናል። ታሪክን መደበቅ እና ማጣመም የተገደዱት ስራቸውንና ሚናቸውን በሰፊው በተገቢው ስላጋለጥንላቸው ነውና ምስጋና ይገባናል ብንል ጉራ አይሆንም። በዚህ በታሪክ ክለሳ የተሰማሩት ሁሉ ካልተጋለጡ ራሳቸውን ጻድቅና ህዝባዊ አድርገው ሊቀርቡና ዳግም ደግሞ የህዝብን ትግል ሊሻጥሩ ሊያደናቀፉ መጣራቸው የሚጠበቅ ነውና ለሐቅና ለእውነቱ ዘብ መቆም አስፈላጊ ነው። በውጭ አገር ያለው ዜጋ በፖለቲካ ደላሎችና ነጋዴዎች ስንቴ ተደናግሮ ከገንዘቡ እንደተለያየና ለአስመሳዮች ደጋፊ ሆኖ ከርሞ ለቀቢጸ ተስፋ እንደተዳረገ ስናይ ማጋለጥ ማስጠንቀቅ ምን ያህል አስፈላጊና አንገብጋቢ ሆኖ እንዳለ እንረዳለን። የሻቢያው መሪ ከወያኔ ተጻረረ ለኢትዮጵያ ህልውና ቆም የነበር ብሎ በይፋ በአደባባይ እስከ መዋሸት ከደረሰ ሌሎች አደብ ሊገዙ የሚጠበቅ አይሆንም። ታሪክን መከላከል ያስፈልገናል፣ ግዳጃችን ነው ማለት ነው። ለወያኔ የተጎነበሱ ማፈሪያዎች ሁሉ ለአገር የቆሙ መስለው ህዝብን እንዳያደናግሩ ማለት ነው። ስንቱን ድርጅት የከፋፈሉና ለውድቀት ሊዳርጉም የጣሩ ከሃዲዎች ገልበጥ ብለው የህብረትና የአገር ዋና ጠበቃንን ብለው ውድቀትን እንዳያሰፍኑ። ለዚህ ሁሉ ጫና ለመስጠት እንጂ የሻቢያን አሉታዊ ጸረ ኢትዮጵያ ስምሪትና ድርጊት የረሳ ኢትዮጵያዊ አለ ብለን አናስብም። ወያኔም ያው ሻቢያም ያው የማይለወጡ ጸረ ኢትዮጵያ ኃይሎች። ወያኔ ተሻሽሏልና ዓለምንም ቅድመ ሁኔታ አብረነው ተደራድረን እንሰለፍ የሚሉትን የይፋና የድብቅ ወያኔዎች የምንላቸው አለምክንያት አይደለም። ሻቢያ የኢትዮጵያ ህዝብ ጠበቃና ወዳጅ ነው ለሚሉትም ማለትም የኢሳይያስን ሐሰትና መመጻደቅን የሚያስተጋቡትንም ከአገር ወዳድነት ሐዲድ መውጣታቸውን ሳናሳስባቸው አልፈን አናውቅም። በኢትዮጵያና አንድነቷ ላይ ምንም ድርድር የለም። ጎጠኝነትና ጠባብ ብሔረተኝነት የኢትዮጵያ ጸር ነው። ድል ለኢትዮጵያ ህዝብ፣ ኢትዮጵያዊ ትግል።
Yeah.
የሚያደርገው ትግል ሲከርና ሲጦዝ አስመሳዩን ከሐቀኛውን ተሎ ለፀሐይ ያወጣዋል። በኢትዮጵያ አብዮት ከፈነዳበት ከ1966 ዓመተ ምህረት ጀምሮ የኢትዮጵያ ሕዝብ ያልተቋረጠ የዲሞክራሲ መብት መከበርን በመጠየቅ ሰፊ ትግሎችን አካሂዷል። የኃይለ ሥላሴን የዘውድ አገዛዝ በሕዝባዊ አመፅ ገርስሶ ቢጥልም የጠየቀውና የሞተለትን የዲሞክራሲ መብት ግን አላገኘም። በምትኩ ያንን ሰው በላ አውሬ የደርግ መንግስትን ነበረ የተረከበው። ትግሉም በአዲስ መልክ ቀጠለ። መልስ ያላገኙ የህዝብ ጥያቄዎች መልስ እንዲያገኙ ትግሉ ቀጠለ። በአዲስ መልክ መመራትንም ግድ አለ። ምክንያቱም በድርጅት ወይም በፓርቲ ተደራጅቶና የህዝብን ጥያቄዎች አሰባስቦ አታጋይ መፈክሮችን ቀርጾ ታግሎ የሚያታግል ኃይል ጠየቀ። ብዙ ወጣቶች፣ ላባደሮች፣ አርሶ አደሮችና ታጋይ ምሁራን መስዋዕትነት የተከፈለበት ትግል በታጠቁና በተደራጁ ምርጥ መኮንኖች ተቀማ። ያን ነበረ ኢህአፓ የተወለደው። ኢህአፓም የኢትዮጵያን ህዝብ በማደራጀትና ትግሉንም በማቀናጀት በኢትዮጵያ ህዝብ የትግል ታሪክ የመጀመሪያውን ትውልድን ከዳር እስከ ዳር ያነቃነቀውን የህዝብ ትግል በመምራት ደርግን ከፍተኛ ፖለቲካዊ ጭንቀት ውስጥ ከተተው። ብሎም ደርግ በሁለት ፖለቲካዊ አማራጭ አጣብቂኞች ውስጥ እንዲወድቅ አደረገው። ለኝም አማራጮች አንድ አማራጭ ለህዝብ ጭቆናዎች ጥያቄዎችን ትኩረት ሰጥቶ ህዝብ የጠየቀውን ግዚያዊ ህዝባዊ መንግስት ተቀብሎ ስልጣን ለህዝብ አስረክቦ ወደ ጦር ካምቡ መመለስ ሲሆን፣ ሁለተኛው አማራጭ አምባገነን ሆኖ በኃይል በጠመንጃ ስልጣን ላይ መክረም ነበረ። ደርግም ሁለተኛውን አማራጭ መረጠ። ደርግ ወደ ኃይል እርምጃዎችን ከመሰማራቱ ባሻገር የምሁራንን ጎራ በመከፋፈል የተለያዩ የፖለቲካ አቋሞችን የያዙ ቡድኖችን፣ ድርጅቶችን እንደነ መኢሶን፣ እጨት፣ ቀይ ባንዲራ፣ ኋላም እንደ ሰደድ የመሳሰሉትን ቀፈቀፈ። በህብረት በኢህአፓ ላይም ዘመቱ። የዘመቻው ጥልቀትና ንዝረት ከእለት እለት እየከረረና እየመረረ መጣ። ኢህአፓም ህዝባዊ መፈክሮችን የላብ አደሩን፣ የአርሶ አደሩን፣ የሴቶችን፣ የብሔሮችን፣ የሃይማኖት እኩልነትን፣ የግዛዊ ህዝባዊ መንግስት ጥያቄዎችን አንግቦ ነበረ። ይህ ኢትዮጵያን ህዝብ ከዳር እስከ ዳር ያነቃነቀው፣ አስተባብሮም በደርግ ላይ ያዘመተው። የዚህን ህዝብ አመፅ የፈራው ደርግም በዙሪያው የተሰለፉትን ደርግን ተፋላሚ ነን ባዮች ድርጅቶችን አሰልፎ የኢትዮጵያን የፖለቲካ መልክዓ ምድር በራሱ አምሳል ቀርጾ ትቀበላላችሁ ተቀበሉ በሚል አምባገነናዊ መመሪያ ግዛዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሰየመ። ይህንንም በሚቃወሙት ላይ ዘመተ። እነም የሶንም አጀቡት። በጉዞ ጥሩ ሲሰራ እያበረታታ ነው፣ መጥፎ ሲሰራ በሂስ እያረም ነው። ለነቃ፣ ለተደራጀ እና ለታጠቀ ህዝባዊ አመፅ እንታገላለን። ይህንንም በሚያከናውኑት በደርግ ዣንጥላ ስር ተጠልለው ሆኖ ደርግም ሲነቁና ሲደራጁበት ሲታጠቁበት ዝም ብሎ እንደሚያቸውና በመጨረሻም ከስልጣን ሲያባረሩት ይታያቸው ነበር። በመጨረሻም ደርግ በግድያው በአፈናውና በጥቆማው አጅበውት ሲቆሙ በግል ከአንዱሯ ግንዱና ከአፉት ደርግ ጎን በጥቆማው በህዝብ አክ ተብለው ተተፉ። ለዘላለም የማይጠፋ አሳዛኝ የፖለቲካ ጠባሳ ትተው ወደማይቀረው መቃብራቸው በዛ በስሩ ነክተው ተደራጅተው ታጥቀው ሊጥሉት ሲዘጋጁበት በነበረው ሞኙ ደርግ ተቀድመው ወደ መቃብር ወረዱ። ታዲያ ያለፉት የትግል ልምዶቻችን ደጋግመው የሚያሳዩን ነገር ቢኖር ሐቀኛ የህዝብ ወዳጅ ድርጅት ወይም ፓርቲ እና የህዝብን መፈክር እየዘመሩ ነገር ግን የህዝብን የመረረ ጸረጭ ቆናና አፈና ለአንድና ለመንግዜም ለመላቀቅ በሚደረገው ትንንቅ ውስጥ ሰርገው በመግባት እሱም መስለው የእሱን ካባ ለብሰው እንደሱ እንደ ኤችአይቪ ቫይረስ ትግሉን አመንምነው አዳክመው ለጠላት ያጋለጡታል። ብሎም ይበትኑታል። መሪዎችን ያስገድላሉ። ለእስራት ይዳርጋሉ። አሊያም ለስደት ያበቋቸዋል። በጥቂቱ ያስመሳይና ሀቀኛ የህዝብ ታጋይ ድርጅቶችን ትግል ታሪክ ለንጽጽር ያክል ካየን ቀጥሎ በሀገራችን ኢትዮጵያ በዘረኛው አምባገነናዊ የወያኔ አስተዳደር ስር ከወደቀችበትና 26 ዓመት የፖለቲካ ሂደቶችንና ተለጣፊ ድርጅቶችን ተሳትፎና ህጋዊ ተቃዋሚ በመታርጋ በሀገር ቤት የሚንቀሳቀሱ በውጭ ራሳቸውን ተቃዋሚ ነን ብለው የሚንቀሳቀሱና ህጋዊና ህጋዊ ህገወጥ ተብለው በሀገር ቤት የሚንቀሳቀሱን ድርጅቶች ባጭር ባጭሩ እስቲ እንመልከት። ዘረኛው የወያኔ መንግስት የአራት ኪሎን ቤተመንግስት ከተቆጣጠረ ጀምሮ በኢትዮጵያ ህዝቦች ላይ ያለውን ከፍተኛ ጥላቻ በተግባር ሲያሳይ የወሰነው እርምጃና የተከተለው ፖለቲካ መስመር ገና ከጥንቱ ከድግቢት በራስ አለ ሲመክርበትና ሲዘክርበት የነበረውን የኤርትራን መገንጠል ሁሉ ለማድረግ የሚያስችለውንም የኢትዮጵያ ህዝብ መካከል ያለውን ቅራኔ የብሔር ቅራኔ ነው። ይህም የብሔር ቅራኔ ከተፈታ የኢትዮጵያ ህዝብ ችግር ተፈታ ማለት አንቀጽ 39ን ፈጥሮ ኤርትራን ካስገነጠለ በኋላ አገሪቷን በክልል ከፋፍሎ የውሸት ተለጣፊ በህወሓት የሚዘወር መስተዳድራዊ ድርጅቶችን አዋቅሮ ብሎም ብሔር ላይ መሰረት ያደረገ ፌዴራሊዝምን ኢፒአርዲኤፍን መሰረትኩ ብሎ ነበር ኢትዮጵያን የማጥፋቱን ጉዞ የጀመረው። ከሁሉ በፊት የስልጣን አክራሞቱን ይቀናቀናሉ ብሎ የተረጠራቸውን ብሔሮች፣ የፖለቲካ ድርጅት፣ የሲቪክ ማህበራት፣ የሙያ ማህበራት፣ የድርጅቶችን መሪዎች ማጥፋት ነበረ። የሌላ ውሸት የሌለ ውሸት የፕሬስ ነጻነት የሌለ መደራጀት መብት እንዳለ በማስመሰል የሌለ ነጻና ትክክለኛ የምርጫ ቦርድ እንዳለ በማወጅ ነበር አገርና ህዝብን ማወናበድ የጀመረው። በዚህም ውዥንብር ውስጥ ወያኔ ሰራሽ ድርጅቶች ፈሉ፣ መድረኩንም አጣበቡት። በሌለና በውሸት የማያሸንፉበትን የምርጫ ቦርድ ተሰልፈው የወያኔን ተለጣፊዎች የድል ድግስ አጃቢ ከመሆን ሌላ ፋይዳ እንደሌለው በአንደኛው በሁለተኛው በሶስተኛውና በአራተኛው ምርጫው ተረጋገጠ። በመጨረሻም ከብዙ ውጣ ውረድ በኋላ ከሁለት ዓመት በላይ በፈጀ ጥረት 15 ድርጅቶችን ያቀፈው የተቃዋሚ ድርጅቶች ህብረት ተፈጠረ። ወዲያውኑ የፈረሙበት ቀለም ሳይደርቅ አንዱ የህብረቱ አባል ድርጅት ተወካይ ተጻራሪ አቋም ይዞ መግለጫ ሰጠ። ሌላኛው ሁለተኛው አገር ቤት ከተመለሰ በኋላ ትግሉን በማቀናጀትና በማቀነባበር የድጋፍ ኮሚቴዎችን በአገር ቤትና በውጭ አገር በማቋቋም ሂደት ላይ ልዩነት አለኝ፣ እንዳውም በውጭ አገር የድጋፍ ኮሚቴ መቋቋም የለበትም በማለት አፈነገጡ። ብሎም በምርጫ 97 ቦርድ ካልተለወጠ በምርጫው ላለመሳተፍ ከተስማሙ በኋላ ሀሳባቸውን ቀይረው በምርጫ ቦርዱ ቢለወጥም ባይለወጥም እንሳተፋለን ሲሉ መግለጫ ሰጡ። ይህ የተቃዋሚዎች ጎራ በሁለት ወይም የተቃዋሚዎችን ጎራ በሁለት ከፈለ። እንዳውም አለወያኔ ህብረቱን በምርጫ ቦርድ እንዳይመዘገብ ወስኖ ለዚያም የሰጠው ምክንያት አንድ የህብረቱ አባል ድርጅት ማለትም የሀባ ማለቱ ነው በሁለገብ ትግል ስለሚያምን ይህንም በይፋ አውግዞና አቋሙን ቀይሮ እስካልቀረበ ድረስ ለምርጫው አይመዘገብም አለ። ይህም ብዙ መከፋፈሎችን ፈጠረ። በህብረቱም ውስጥ ብቻ ሳይሆን በኢህአፓ ውስጥ ራሱ ንትርክን አስነስቶ ጥቂት ገብተው ከውይ ወያኔ ጋራ መሞዳሞድ የፈለጉ የፓርቲው አባላትን ይህንን አጋጣሚ በመጠቀም ፓርቲውን እጅ ሊያሰጡ የሞከሩበት ሁኔታ ሁሉ ተፈጥሮ ነበር። ነገር ግን በፓርቲው ጠንካራ አቋም ሲራው ከሽፎ ያጣም ትግሉም ቀጠለ። ከብዙ ውጣ ውረድ በኋላ ወያኔ የህብረቱን ምርጫ 97 እንዲወዳደር ፈቀደ። ይህም ለብዙዎቹ ሀዘንን ማለትም ለአንጃዎች ከፍተኛ ሀዘን ለብዙዎቹ ደስታን ፈጠረ። አንጃዎች ያፓን ይከሱበት የነበረው አንደኛው ጠንካራ ጎናቸው ህብረቱን በኢህአፓ ግትር አቋም የተነሳ ምርጫ እንዳይሳተፍ አሳገደው ነበር የሚሉት። ዘመቻውም ተጀመረ። ወያኔ መራሽ ኢፒአርዲኤፍ በቅንጅትና በህብረቱ መካከል ነበረ። እዚህ ላይ መጥቀስ በከፍተኛ ደረጃና ለታሪክ ያህል አንድ ትልቅ ነገር አለ። የህብረቱ ተወካዮች የነበሩት አቶ መራራ ጉዲና እና በየነ ጴጥሮስ በባህር ዳር ከተማ ህዝባዊ ስብሰባ ጠርተው በአዳራሽ ለተሰበሰበው ህዝብ ንግግራቸውን ካደረጉና ከጨረሱ በኋላ ለጥያቄና መልስ ለተሰብሳቢው እድል ተሰጥቶ አንድ አባት ተነሰው የጠየቁት ጥያቄ ዶክተር በየነ ጴጥሮስን ይህንን ነበረ። አሉት፣ አባቴ እኛ አባት እኛ ዝግጁ ነን፣ እናንተ ይህንን ዘመቻ ለመምራት የምር ዝግጁ ናችሁ? እኛ አመታት አልፈውናል፣ መሪ ነው ያጣ ነው። ይህንን ብቻ ህዝብ ፊት አረጋግጥልኝ ነበር ያሉት። ለምን ተጠራጥሮ እኛ አባት ብሎም ዛሬ መጠየቅ አይቻልም? የምርም ሊጠራጥሩ ይገባል። ብዙ አስመሳይ መሪነን ባዮችን ስላዩ ነውና። አሁንም ፍራቻቸው እውን ሆነ። ብዙ ህይወት ገብረው በምርጫ ያገኙትን ድል አስቀምተዋቸው ከመድረኩ ዞር ስላሉ ህዝብ ከዳር እስከ ዳር ተነቃንቆ የወያኔን ጉሮሮ አንቆ ይዞ ወያኔ በጣር ሲቃትት ህዝብ ከገጠር ወደ ከተማ የእርዳታ ክንዱን ለመስጠት እየተመመ በነበረበት ወቅት ነበረ የውሸት መሪዎች፣ አክቲቪስቶች፣ የተቃዋሚ ድርጅት መሪዎች እጅ እንዲሰጥ በቴሌቪዥንና በሬዲዮ መግለጫ የሰጡት። ምንኛ አሳዛኝ ክስተትና መርገምት ሆኖ ለዘላለም በኢትዮጵያ ህዝብ ታሪክ ይታወሳል፣ ሲታወስም ይኖራል። ከምርጫ 97 በኋላ የወያኔ መንግስት በወሰደው የበቀል እርምጃና እልቂት ለህዝቦች ስቃይ በተጠያቂነት የሚጠየቁ የሚያዙ ግለሰቦችና ቡኖች እንዳሉ ማንም ሊዘነጋው አይገባም። ይህ አሳዛኝ ክስተት አሁንም በድጋሚ ህዝብ ይህንን ግፈኛ አረመኔ መንግስት ከራሱ ላይ አሽቀንጥሮ ለመጣል ቆርጦ ተነስቶ ጉሮሮ ለጉሮሮ ተናንቆ አይከፍሉ መስዋዕትነትን እየከፈለ ባለበት ወቅት እሱም መስለው ረዳት መስለው አጋር መስለው ተቆርቋሪ መስለው ቋንጃውን መተው በጠላት ፊት ሊዘረሩት የተዘጋጁ ታጋይ መስለው በድርጅት ውስጥ ያዙኝ ልቀቁኝ ስሉ የውሸት የ150 ዓመት ታሪክን እየዘመሩ እየተንደላቀቁ በስደት ህይወት እየቀጩ ያ ህዝብ እንደ ሱናሚ ጠላቱን በማጥለቅለቅ አይባለበት በዚች ሰዓት እነኝህ አስመሳዮች አዲስ የትግል ዝማሬ በመደርደር ላይ ናቸው። እውነተኛ ማንነታቸውን በይፋ ሊደብቁት በማይችሉበት የትግል ደረጃ ላይ በመድረሱ የሚከፍላቸው ጌታቸው ደግፈው በመጨረሻዋ ሰዓት ላይ ይቆማሉ። ይህንም በተመለከተ ሰሞኑን በኦሮምኛ ተናጋሪ የሆነው የኢትዮጵያ ህዝብ በዚህ አርቲፊሻል በሆነ የክልል ድንበር ሳቢያ በልዩ ፖሊስ ኃይል በሚመራ ህዝቦችን ከመኖሪያ ስፍራቸው አያት ቅድመ አያታቸውና እትብታቸው ከተቀበረበት ስፍራ በማፈናቀሉና የወያኔ የግፍ አገዛዝ ብሎም ከ75 ሺህ ህዝብ በላይ ተፈናቃዮችን የወያኔው መንግስት ምንም አይነት እርዳታ ባለማድረጉ እየወጣ ያለው ህዝባዊ ቁጣ ይሄንን ህዝባዊ አመጽ ካውንተር ሪቮሉሽነሪ ጸራብዮት በሚስፍ ሲያኔ በመስጠት የህዝቡን አመጽ ለመቀልበስ ትናንት ከኛ በላይ ከኛ ሌላ ለኦሮሞ የቆመ ማን ነው? ከኢትዮጵያዊነቴ በመጀመሪያ ኦሮሞነቴ ኢትዮጵያ ሊበትኔ ሲና ማለትም ኢትዮጵያን እንበትናታለን አማራ በቆንጮራ ጨፍጭፉት ሲሉ የነበሩት ምንልክ ጥጥቆር ቆራጭ ነው ሲሉ ይደመጡ የነበሩት የወያኔ ስውር ካድሮች ዛሬ እርቃናቸውን እየወጡ ነው። የሰሞኑን ህዝባዊ የተቃውሞ ሰልፍ የሚቃወሙት ምክንያቶች ብለው የሚደረዱት ግልጽና ለህዝብ ውስጥ ምንም አይነት የአካል ውክልና ኖሮት የህዝብ ብሶት እያዳመጠ ትግሉን የሚመራ የህዝብ ወገንተኝነታቸው በሚያረጋግጥ አካል ስለሌላቸው የሚያደርጉት ምክንያት ሰንካላና ውሃ የማይቋጥም ነው። እስቲ እነዚህን ምክንያቶቻቸውን አንድ በአንድ እንመልከታቸው። አንደኛ ይህንን የህዝቡን አመፅና ሰላማዊ ሰልፉን የሰሞኑን የሚቃወሙበት ገና በብቃት ስላልተደራጀን ወያኔ አሁን ከወደቀ የለፋንበትን ድል እንቀማለን የሚሉት ልብ በሉ። እነኚህ ሰዎች ሰፊው የኦሮምኛ ተናጋሪ ኢትዮጵያውያን በወያኔ ተቀይሶ በወያኔ ተመክሮ በተለጣፊ የኦሮሞ ተወካዮች ነን ባዮች ተደግፎ ለተግባር ቀርቦ የነበረውን ማስተር ፕላን በመቃወም በተነሳው ህዝባዊ አመስ ወቅት ህዝቡን ከታች ወደ ላይ ቦቶም አፕ ስላደራጀ ነው ኦሮሚያን መስርተን ህዝባችንን ዲሞክራሲን እናጎናጽፈን ማኖር በምንችልበት ደረጃ ላይ ደርሰናል ሲሉና በአትላንታው የሰነድ ጉባኤ ላይ የጉባኤው አላማ ወያኔ ከወደቀ በኋላ ለሚፈጠረው ስርዓት ለመደራደሪያ ሰነድ አግስጋጅና አርቃቂ አካልን ለመፍጠር ነው ሲሉን የነበሩት ዛሬ ድርጅት የለንም ወያኔን የምንቋቋምበት አቅም የለንም የሚለው ምክንያት ገፍቶ የመጣውን የህዝብ አመጽ ለማጨናገፍ ልክ በምርጫ 97 ያን የመሰለ የህዝብ ድል በህብረቱና በቅንጅት ተወካይ መሪዎች የተፈጸመውን ሻጥር በቀጥታ ያሱን ይመስላል። ሌላው ሁለተኛው ምክንያታቸው እነዚህ ህዝባዊ ሰላማዊ ሰልፍ አዘጋጅ አካላት እነማን ናቸው ብለው ይጠይቃሉ። ሰልፍ አታርጎ ስንላቸው አንሰማም ብለው እኛ የማናውቀውን ያልመከንበትን መፈክር ይዘው በመውጣት ወደ ከፍተኛ ግጭት የሚከት ስራዎችን እየሰሩ ነው ብለው ይከሷቸው። እስቲ እነዚህ ሰዎች ከታች ወደ ላይ ቦቶም አፕ ህዝቡን አደራጅተዋል ጤሮውን በማስታጠቁና በማደራጀቱ ስራ ላይ እየሰራን ነው ሲሉ የነበሩት ሰዎች ዛሬ ሰልፉ የሚዘጋጀው አካል አናውቀውም ወደ ግጭት ህዝቡን ያስገባ ሁኔታን ይፈጥራል ያው እነሱ ቀሩ ያሉት ያነቁት ያስታጠቁት አይደለም እንዴ? እነዚህ ሰዎች እየሰሩ ከሆነ እንዴት ትዛዛቸውን ጥሶ ሰልፍ ወጣ? ወይም እነሱ ይህንን ህዝብ አያውቁትም? ወይም ህዝብ ከእንግዲህ እናንተ አንሰማም የራሳችንን እድል በራሳችን እንወስናለን ብለዋቸው ከሁለት አንዱ ብቻ ነው ሊሆን የሚችለው። ሶስተኛው ምክንያታቸው ይህ ህዝባዊ አመጽ እንደዚሁ ከቀጠለ የኦሮሚያን አስተዳደር ወያኔ በፌደራል አስተዳደር ስር ይጥላታል። የኦሮሚያ መስተዳደር ሁኔታውን መቆጣጠር አልቻለም የሚል ምክንያት ወያኔ ያገኛል። በሚል ሰበብ ወያኔ እድል ያገኛል። ስለዚህ ሰልፉን እኛ መምራት አለብን። ኦፒዲኦ በስልጣን እንዲቆይ ማለት ነው። እንግዲህ ልብ በሉ እነኚህ የውጭ ተቃዋሚ የሆኑ የወያኔ ተቃዋሚዎች የኦፒዲዮ ጓዶች ናቸው ማለት ነው። ህዝቡ በወያኔ ላይ አመፁን የሚያካሂደው በእነዚህ ቡድኖች ፊሽካ ተነፍቶ ዛሬ ነው ተብሎ ሲነገረው ብቻ ይመስላል። እነኚህ ሰዎች ልክ ባለፈው ወር የሙት ከተማ አድማ ለአምስት ቀን የተጠራውን በሶስተኛው ቀን ላይ አነሱት። ለምን አነሳችሁት? የጠየቃችሁት ጥያቄ ተመለሰ ወይ ሲባሉ አዎ ነው ያሉት። ታዲያ እነ መራራ እነ በቀለ ገርባ አሁንም በስር ላይ ነው ያሉት ሲባሉ መልስ አልነበራቸውም። ሌላኛው ምክንያታቸው አሁንም ያንን የህዝቡን የአሁን የሚካሄደውን ቶስ የማይፈልጉት የሚቃወሙት። አራተኛው ይህ አመፅ ወደ ግጭት ከተለወጠ በህዝብና በመንግስት ኃይል መካከል ግጭት ከተፈጠረ የኦሮሚያ ፖሊስ ወደ ህዝቡ መተኮስ ይገደዳል። ለዚህ ምክንያቱም እነኚህ ፖሊሶች አሁንም ደሞዝ የሚከፍላቸው የወያኔ መንግስት ራሱ ነው ይላሉ። እንግዲህ ልብ በሉ፣ የኦሮሞ ህዝብ በኦሮሚያ ፖሊስ እንዳይመታ ከተፈለገ ማመጽ ያለበት እስከ ተወሰነ ደረጃ ብቻ ነው። ማለትም የወያኔን መንግስት ስጋት ላይ እስካልጣለ ድረስ ብቻ ነው ማለት ነው። ይህ እንግዲህ የወያኔ ፖሊስ አደጋ ላይ መጋለጥ ላይ እንዳይደርስ ህዝቡን ይበስሱላቸው፣ ህዝቡ ደግሞ መከራና ግፉን በወያኔ ሲደርስበት ወያኔ የወያኔ የኦሮሚያ ፖሊስን እያዘዘ ትእዛዙን ፍላጎቱን ያስፈጽማል። ህዝብ ግን ግፍ በዛብን፣ ስደት በዛብን፣ ረሃብ በዛብን፣ በሽታ በዛብን፣ ከመሬታችንን መቀማችን ቁ ይህ አስመሳይ ፌዴራሊዝም በእውነተኛው ፌዴራሊዝም ይተካ፣ ወያኔ ስልጣን ለህዝብ ያስረክብ የሚለውን ጥያቄ ከጠየቀ በኦሮሚያ ፖሊስ ሊደበደብ ነው። ያ ካካ ነው አትነካም ማለት ነው። ይህንን አይነት ነው እንግዲህ የሚሰብኩን የዛሬዎቹ አክቲቪስቶች። ከኛ በላይ ለኦሮሞ ህዝብ የቆመ የለም። ልክ ምርጫ 97ቷን ሁኔታ ያስታውሷል። ሌላኛው ምክንያታቸው ደግሞ ሌላው የሚያመጡ ሰበብ ወያኔ ጦር ይዟል፣ ጠመንጃ አለው፣ ሀብት አለው፣ እኛንም አምርሮ ይጠላል። ስለዚህ እነኚህ ሶስቱ ሁሉ አራቱ ምክንያቶች ስላሉት ያጠፋናል፣ እኛንም መቋቋም የምንችልበት ደረጃ አይደለንም ይላሉ። አዎ ወያኔ ታጥቋል፣ ጠመንጃም አለው፣ ገንዘብም አለው፣ ጉዳት ሊያደርስ ይችላል። ታዲያ የትኛው ዘመንና የትኛው ዓለም ነው ያለ መስዋዕትነት ነፃነት የተገኘው? አዎ የጠላት አቅምና ጥንካሬ አውቆ ትግልን በተደራጀና በዲሲፕሊን መምራት የሚያስፈልግ ጉዳይ ነው። ነገር ግን ጠላት ታጥቋል፣ ተደራጅቷል፣ ብላል፣ ገንዘብ አለው በሚል ህዝብን ለዘላለም ባርነት ተገዛ ማለት አይደለም። አልተደራጀንም፣ አናምጽም አይደለም። እየታገለን እንደራጃለን፣ እየተደራጀንም እንታገላለን። ሁልጊዜ መደራጀት አለ፣ ሁልጊዜ መታገል አለ እስከ ድል። ይህ ነው እንግዲህ አንድ ህዝብ ከባርነት ከብዝበዛ ከስደት ከበሽታ ከድህነት ከረሃብ አስከፊ ስርዓትን ለውጦ የራሱን እድል በራሱ መወሰን የሚችለው። ሌላኛው ምክንያታቸው አንዱ ምንድን ነው? ይህ የህዝብ አመፅ በዲስፕሊንና በጥንቃቄ ካልመራ ነው በወሮ በሎችና በዱርዮች እየታጀበ ከቀጠለ ይላሉ። ያ ህዝብ በአጠቃላይ በእኛ ላይ ያለው ስቲግማ መጥፎ ስም ኦሮሞ ሰው ይገላል፣ ኦሮሞ ሰው ይበላል በሚል በእነሱ እጅ ከምንወድቅ ወያኔ ይግዛል ብሎ ከወያኔ ጋር ይወግናል ሲሉ ህዝብን ከህዝባዊ እምቢተኝነትና ሰልፎች እንዳይቀጥሉ ይመክራሉ። ልብ በሉ እነኚሁ ሰዎች እነኚሁ ሊቆች እነኚሁ የኦሮሞ ህዝብ ተቆርቋሪ ነንባዮች አማራ ጡት ቆራጭ ነው፣ በቆንጮራ አንገቱን ቁረጡት እያለ በሶሻል ሚዲያ ሲቀሰቅስና ሲሰብክ እንዳልነበረ አሁን በየትኛው የሃይማኖት አባት ተጠምቀው ነው ህዝብ እርስ በርሱ እንዳይጫረስ ስጋታቸው ነው። የነሱ ስራ በአሶሳ ባርባጉጉ በበደኑ በወተር በጉራ ፈርዳ በሰላማዊ ዜጎች ላይ ግፍ ያስፈጽሙት የዛ ቀጣይ ስራ አይደለም እንዴ? የነን ግብ ያስመጽፉት የዘር ፖለቲካን ሲያራምዱ ወያኔን እድሜ ለማራዘም በህዝብ ላይ ሲጫወቱ የነበሩ ዛሬ ይሄንን ይመጣል በሚል የህዝብን የጋለ የቆረጠ ያመረረት ግን ለማክሸፍ በረዶ ውሃ ለማፍሰስ የሚደረግ ጥረት እንደሆነ ህዝብ ሊያውቅ ይገባል። ዛሬ ይዛን ምክራቸውን ነግራቸው ቀጣይ ስራ አይደለም እንዴ? ዛሬ በሶማሌዎቹ አማካኝነት በኦሮምኛ ተናጋሪ ህዝባችን ላይ እየተፈጸመ ያለውን ዘግናኝና ህይወት እልፈት ፍልሰት እየተፈጸመ ያለው የዘር ፖለቲካ ለማንም አይበጅም። በዘር ፖለቲካ አሸናፊ ሊኖር አይችልም። ሁለቱም ጣፊዎች ናቸውና አንድ ቋንቋ አንድ ሃይማኖት ያላት የዛሬዋን ሶማሌ ተመልከቱ። የደቡብ ሱዳንን ሁኔታ ያጤኗል። ኤርትራ ከ30 አመት የነጻነት ትግል ከ26 አመት ነጻነት ሊወጥ በኋላ ያተረፉት ትርፍ ቢኖር የአውሮፓን ከተሞች በስደት ማጨናነቅ፣ የኤርትራን የእስር ቤቶች ማጨናነቅ፣ በአጠቃላይ የሲኦል ሕይወቶችን መኖር እንደሆነ በግልጽ እያየን ለዘር ፖለቲካ የሚቅነዘነዙ በሽተኞችን ብዙ የከፋ ጥፋት ሳያደርሱ የኢትዮጵያ ሕዝብ ነቅቶ ወግዱ ይላቸው ይገባል። ልክ አሁን የኦሮምኛ ተናጋሪ በሆነው ሕዝብ እየተደመጠ እንዳለው የኦሮሞ ሕዝብ ልክ እንደ ማንኛውም የኢትዮጵያ ሕዝብ የጠማው ሰላም፣ ዲሞክራሲ፣ ፍትህና በአገሩ ከረሃብ ከበሽታ ከድህነት ተላቆ በእኩልነት አገሬ በሚላች ኢትዮጵያ እናት ሀገሩ መኖር ነው። ዛሬ በሐሰት ወሬና ውዥንብር ወዳልተፈለገ አስከፊ እልቂት የሚገፉት ጸረ ኢትዮጵያ ኃይሎች ሁሉ ጸረ ኦሮሞ እንደሆኑ ይታወቅ ይገባል። ከአረብ ሀገሮች እየተቀጠቀጠ በፈላ ዘይት እየተቃጠለ ከሀገር የሚባረረው በደቡብ አፍሪካ እንደ እባብ ተቀጥቅጦ በእሳት የተቃጠሉት በሊቢያ አክራሪ አይሲስ አንገታቸው የተቀሉት አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ክርስቲያን፣ እስላም ተብለው ሳይሆን ኢትዮጵያውያን ተብለው ነው። ስለዚህ የዘረኝነት ፖለቲካን የምትቃወሙ ሁሉ በጋራ ቆመን ዘረኝነትን እንዋጋ። በጋራ ለጋራ ህይወት፣ ዲሞክራሲ፣ ፍትህና ሰላም እንቁም። የኢትዮጵያን ህዝብ ከውርደት እንታደገው። አገራችን ፍትህ፣ ዲሞክራሲ፣ ፍቅር የሰፈነባት እናድርጋት። አመሰግናለሁ። We'll be right back.
ven manada mi paquesa ya dame bulbula anhirri badabe suman ya dabula akam Yan kabu khopuma Tiftin lang kuskaruma Akam na guma
Akam na guma fayuma
ሄሪያን ቀቡ ሆቁማ ወደላውስ ጋርማ ከመጉማ ወፈዩማ